ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን። አርማቻችን ዛሬም እንደወትረው የተለያዩ ዝግጅቶችን አቀናብረን ወደ እናንተ ይዘን መጥተናል። ዝግጅቶቻችንን በቀጥታ ለማታገኙ አድማጮች በተለያየ መንገድ የምትሰሙበት አማራጮች አሉ። በፌስቡክ Ethiopian This Week ፌስ ፔጅ ብትሉና ወይም ደግሞ Ethiopian This Week group ብትሉ በፌስቡክ እንገኛለን። በዛ ፕሮግራሞቻችንን መራግሮቻችንን እና ሌሎችን በየሳምንቱ የምናወጣቸው ዜናዎች አሉ። እነሱንም ታገኙ ይችላላችሁ። እንዲሁም በትዊተርስ እንገኛለን። ከዚህ በተጨማሪም በሰሜን አሜሪካና በማንኛውም ስቴት በሰሜን አሜሪካ ለምትኖሩ አድማጮቻችን፣ በካናዳም ለምትኖሩ አድማጮቻችን ጭምር በቀጥታ የስልክ መስመራችን በ712-432-9790 ብትደውሉ በማንኛውም ሰዓት በመራግራችንን መስማት ትችላላችሁ። ምንም አይነት የመግቢያ ቁጥር አያስፈልገውም። 712-432-9790 በመደወል ቀጥታ ፕሮግራሙን በማንኛውም ሰዓት በስልካችሁ መስማት ትችላላችሁ። ከዚህ በተጨማሪም ስለ ፕሮግራሞቻችን ያላችሁን አስተያየት ወይም ሐሳብ መስጠት ከፈለጋችሁ በኢሜይል ethiopianthisweek@gmail.com ethiopianthisweek@gmail.com ብላችሁ መልእክት ብትልኩልን ይደርሰናል። ወይንም በ712-432-9790 ደውላችሁ ዜሮን ብትጫኑ መልእክት እዛ ላይ ማስቀመጥ ይችላላችሁ። መልእክታችሁን ሰምተን አስተያየታችሁን ተቀብለን ወደ እናንተ እንመልሳለን። በሁለቱ መንገድ መጠቀም ይችላላችሁ። ዛሬ ሰፋ ያለው ፕሮግራማችን የሚሆነው በቅርቡ የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታናዩ ወደዚህ ወደ አሜሪካ ሀገር በመምጣት በኮንግረስ ያደረጉትን ንግግር በተመለከተ ከፕሮግራማችን የዘወትር ተባባሪ ጋራ ከዶክተር በላይ ሀብተዩስ ጋር ማለት ነው ሰፊ የሆነ ውይይት አድርገናል። ጠቅላይ ሚኒስትሩ ያደረጉት ንግግር ፖለቲካዊ እንድምታው ምንድን ነው? በእስራኤልና በኢራን መካከል፣ በእስራኤልና በአሜሪካ መካከል በአጠቃላይ አጠቃላይ በመካከለኛው ምስራቅ ስለያለው ሁኔታ ሊለውጥ ይችላል ወይ ወይስ ደግሞ የጠቅላይ ሚኒስትሩ ንግግር በሚቀጥሉት ለሶስት ሳምንታት በሚደረገው ያግራቸው ምርጫ ተሰሚነት ለማግኘት ነው ወይስ መፍትሄ ያለው? ከዚህ በተጨማሪም የተከተሉት ሂደት ማለት ኮንግረስ ገብተው ኮንግረስ መጥተው ያደረጉት ንግግር ትክክለኛ የሆነ ሂደት ነበር? ፕሮሲጀሩን የተጠበቀ ነበር ወይ? ምክንያቱም ብዙ ሰዎች እንደዚህ አይነት ጉዳይ መጀመሪያ ያንድ አገር መሪ መጥቶ ንግግር ሲያደርግ ከዋይት ሃውስ ጋር መነጋገር አለበትና ፕሬዚዳንት ኦባማን አልፎ ሄዶ ኮንግረስ ማረጋቸው ተገቢ ነው በሚሉና በተለያዩ ጉዳዮች ላይ ሰፋ ያለ ውይይት ከዶክተር በላይ ሀብቴዎስ ጋር አድርገናል። ከሳቸው ጋር ወዳረግነው ውይይት በዚች የመሸጋገሪያ ሙዚቃ እንሄዳለን። አብራችሁን ቆዩ። አልማቻችን አሁን በመስመራችን ላይ ዶክተር በላይ ሀብቴዎስ አሉ። ዛሬ ውይይታችን የሚሆነው ሰሞኑን በአሜሪካ ፖለቲካ ውስጥ ትልቅ ሰጣጋባ የፈጠረው የእስራኤል ጠቅላይ ሚኒስትር የቤንጃሚን ናታናዩ ያለ ዋይት ሃውስ አወንታና ፍቃድ ኮንግረሱ ጋብዟቸው በኮንግረሱ ላይ ያደረጉት ንግግር ነው። በዚህ ንግግር ላይ የሁለቱም ፓርቲ ተወካዮች ተገኝተዋል። ነገር ግን ወደ 50 የሚሆኑ የዲሞክራቲክ ፓርቲ አባላት ንግግራቸውን ወይም የሳቸውን መጋበዝ በመቃወም አልተገኙም። ይንግራቸው ብዙ ውዝግብን ፈጥሯል። ወደዚህ ውዝግብ ወደ በኋላ እንሄዳለን። ምንወያይበት ብዙ ጉዳይ ይኖራል። ግን ለመጀመሪያ ያህል ለውይይታችን መጀመሪያ እንዲሆን ቤንጃሚን ናታናዩ ማን ናቸው? ወደ ፖለቲካው ዓለምስ እንዴት ገቡ? እንዴት ከዚህ ደረጃ ማለት ጠቅላይ ሚኒስትርነት ደረጃ ሊደርሱስ ቻሉ? ወደ ፖለቲካው ሲያስገባቸው ወይም እንዲገቡ የገፋፋቸው ነገር ምንድነው ወደሚለው ነው መጀመሪያ የምንወያየው። አሁን እስኪ መጀመሪያ ዶክተር በላይ ሀብቴዎስ መስመር ላይ እንዳሉ ላረጋግጥ። ዶክተር በላይ ይሰሙኛል? እሺ፣ በጣም አመሰግናለሁ ዶክተር በላይ። እንግዲህ በመግቢያ ላይ ቅድም እንደጠቀስኩት ዛሬ የምንወያየው በጠቅላይ ሚኒስትር ቤንጃሚን ናታናዩ ሰሞኑን ኮንግረስ ላይ ተጋብዘው ባደረጉት ንግግርና ይህ ንግግር ሊያመጣው የሚችለው አሉታዊ ወይም አወንታዊ ገጽታ ምን እንደሆነ ወደ በኋላ እንወያያለን። ግን ከዛ በፊት እንደው ለአድማጮችም ግልጽ እንዲሆን ስለ ቤንጃሚን ናታናዩ የፖለቲካ አገባብ እስኪ ባጭሩ ይግለጹልን።
እሺ፣ ደስ ይለኛል። ከሁሉ በፊት የታላቁ እግዚአብሔር ሰላም በረከት ከሁላችን ጋር ይሁን። በዚህ ሳምንት ቀደም ብለው እንደተናገሩት የእስራኤል ፕራይም ሚኒስተር የሆኑት ከሁለት ወይም ከሶስት ሳምንት በኋላ ለምርጫ በሀገራቸው ይችላሉ ሰው እዚህ አሜሪካ ያለ ዋይት ሀውስ ፈቃድ በኮንግረሱ ስፒከር ወይም ዋና ተናጋሪ ግብዣ እዚህ ሀገር ለንግግር መጥተው ነበር። የመጡበት ዋና ዓላማ ግን ኤፓክ የሚባል የእስራኤል ሎቢንግ ወይንም ደግሞ የመንግስትን ወይንም የእስራኤልን ምሰት ለመጠበቅ በእስራኤልና በአሜሪካ ህዝብ ያለውን ወዳጅነት የሚያጠናክር ድርጅት አመታዊ ስብሰባ ላይ ለመገኘትም ነው የመጡት። ይህም ሆኖ በንጀምን ኔታንያሁ በእስራኤል ሀገር ውስጥ ኮንሰርቫቲቭ ወይንም ቀኝ እጅ ያለው ፓርቲ በዛዮኒዝም ላይ የተመሰረተ አመራር ያለው የዛ ፓርቲ አባል ናቸው። እንግዲህ ከዛ ሌላ የእሳቸው የግል ህይወታቸው ብዙ ጊዜ ውጭ ሀገር እዚህ በዩናይትድ ኔሽንም ሰርተዋል። ዋናው መሰረታዊ ነገር ግን የዛሬ 40 ዓመት ጁላይ 4th 1976 የአሜሪካ የ200ኛ ዓመቷን በምታከብርበት ጊዜ በፕሬዚደንት ካርተር ዘመን የእስራኤል አውሮፕላን በአፍሪካ በኢስት አፍሪካ ውስጥ ኢንቴቤስ በተወሰኑ ኃይሎች ተጠልፎ ነበር እና ያንን የተጠለፈውን አውሮፕላን ነጻ ለማውጣት ከተላኩት ኮማንዶዎች ውስጥ የእሳቸው ወንድም አንዱ ነበሩ። በዛም ጉዳያቸው የእስራኤልን አውሮፕላን ነጻ ቢያወጡም እዛ ኢንቴግሬት በተባለው ጊዜ እኚህ ወንድማቸው ሞተውባቸዋል። በዚህ ምክንያት ነው በብዛት የእሳቸው ስለ ሀገራቸው ያለው እንቅስቃሴ የወንድማቸውን ደም የወንድማቸውን የቤተሰባቸውን ሁኔታ በብዛት በተለያየ መንገድ ይናገራሉ። እና ዋና የእሳቸው ዓላማ እስራኤል ተረሪስቶች ወይንም ማዕቀብ የሚጥልባት ወይንም የሚጎዳ ሰዎች ጉዳት ካደረሱባት በኋላ ነፃ ማውጣት ሳይሆን ቀድሞ በመገኘት ጉዳት ሊያደርስ የሚችል ትናይት ላይ ቀድሞ ማጥፋት ያስፈልጋል የሚለውን መርሆ የያዙ በእውነት በጣም ቀኝ እጅ ሆኖ ወይንም ደግሞ ለእስራኤል ቅናት ያላቸው በቤት ሀሳባቸው በራሳቸውም ላይ በደረሰባቸው ጉዳት ምክንያት ተነሳስተው በጣም ኤክስትሪም የሆነ ወይንም ደግሞ ከብዙ አብዛኛው የእስራኤል ህዝብ ትንሽ ወደ ኮንሰርቫቲቭ ወይንም ደግሞ ወግ አጥባቂ የሆነ አመለካከት ያላቸው አንድ በተርቱ የሆኑ ጎበዝ ፕራይም ሚኒስተር ናቸው።
በጣም አመሰግናለሁ ዶክተር በላይ ሀብተ ኢየሱስ ለመግቢያ ህል ስለ ቤንጃሚን ናታናሂው የፖለቲካ ህይወት ምን አይነት ሰው እንደሆኑና እንዴት ወደ ፖለቲካው ዓለም እንደገቡ ገልጸውልናል። እንደውም አስታውሳለሁኝ 90 ደቂቃ በኢንቲቪ የሚባል በማሞ ውድነ የተጻፈ መጽሐፍ ነበረ። በዛ ያንን መጽሐፍ የእስራኤልን ኮማንዶች ዩጋንዳ ውስጥ ገብተው እንዴት አይሮፕላናቸው እንዳስመለሱ በመጽሐፍ መልክ ተጽፎ ተተርጉሞ ቀርቦ ነበር። ኢትዮጵያ ውስጥ አንብቤዋለሁ ይህንን መጽሐፍ። በዚህ ጉዳይ ላይ ቤንጃሚን ናታናሂው ወንድም እዛ ውስጥ መኖራቸውን ብዙ አድማጭ የሚያቀል መሰለኝም እና ይህ ጥሩ መረጃ ነው። እንግዲህ ወደሚቀጥለው ጥያቄ ደግሞ ሲሄድ ብዙ ሰዎች ቤንጃሚን ናታናሂው ለኮንግረስ ያቀረቡት ንግግር በይዘቱ ላይ ሳይሆን መጀመሪያ ብዙ ጊዜ የሚቃወሙት ሂደቱን በተመለከተ ፕሮሲጀሩን በተመለከተ ትክክል አይደለም ይላሉ። መጀመሪያ የዋይት ሃውስን ወይንም የፕሬዚዳንት ኦባማን ይሁንታ ማግኘት ነበረባቸው ይላሉና በርሱ አስተያየት እሳቸው ያደረጉት ሂደት ትክክል ነበር ወይ?
እንግዲህ እንደምታውቁት ትልቁ ችግር የእሳቸውና የፕሬዚዳንት ኦባማ ችግር ሳይሆን የፕሬዚዳንት ኦባማ እና የኮንሰርቫቲቭ ፓርቲ አመራሮች ያሉት የሴኔቱን ሊቀመንበር የኮንግረስን ሊቀመንበር በእነሱ መካከል ያለው ችግር ነው። ፕሬዚዳንት ኦባማ ሲመረጡ የዛሬ 6 ዓመት አሁን በስልጣን ላይ ያሉት አመራሮች በሚስጥር ይህ ፕሬዚዳንት ያልከም ፕሬዚዳንት እንዲሆን ከዛም አልፎ ምንም አይነት ታሪክ እንዳይሰራ በሚል የሪፐብሊካን መሪዎች እሳቸው ተመርጠው በሚመረቁበት ቀን በሚስጥር ተሰባስበው ልዩ ደባ ያደረጉበት ጊዜ አለ እና ባጭሩ ይህንን የአሜሪካን ፕሬዚደንት ታሪክ የሌለው ለአጭር ጊዜ የሚመራ ለማድረግ እነዚህ ሁለት የሴኔቱና የኮንግረሱ መሪዎች ጆን ባይነር እና የሴኔቱ ሊቀመንበር ሲሞክሩ ነበር እና በአጠቃላይ በሁለቱ መካከል በዴሞክራት እና በሪፐብሊካን በተለይም በፕሬዚደንት ኦባማ የመጀመሪያ የጥቁር መሪ ላይ ባላቸው ጥላቻ እና ታሪክ እንዳይሰራ ወደፊትም ምልክት እንዳይሆን ይህ የጥቁር ታሪክ እንዲበላሽ የሚጥሩ ኃይሎች ያላቸው ግንኙነት አስቀያሚ ከመሆኑ የተነሳ ፕሬዚደንት ኦባማ ባለፈው ጊዜ የኢሚግሬሽን ህግ ከዛም የጤና ይሄ ዩኒቨርሳል ሄልዝ ኬር የምንለው ለማንኛውም አሜሪካዊ ነፃ የሆነ ወይንም ደግሞ አፎርደብል የሆነ ሊከፍለው በሚችለው መንገድ የጤና ጥበቃ ስርዓት እንዲከፈት በማድረጋቸው አሁን ደግሞ በቅርቡ ከምርጫው በኋላ በዚህ በኢሚግሬሽን ጉዳይ ከ5 እስከ 10 ሚሊዮን ያሉ እዚህ ሀገር የሚኖሩ ያለ ፈቃድ ያለ ህግ የሚኖሩ እነዚህን ሰዎች ህጋዊ እንዲሆኑ ለማድረግ በሚያደርጉት ጥረት ላይ ተቃዋሚ ያላቸው እነዚህ የሪፐብሊካን ሰዎች ፕሬዚደንት ኦባማ ኤግዜክቲቭ አክሽን ብለው ባላቸው ስልጣን በደረጉት ውሳኔ ያንን ለመቃወም በንዴት ይሄ ጆን ቤነር የተባለው ሰውዬ ፕሬዚዳንት ኦባማን ለማሳፈር ሳያማክር ያለ ህግ ያለ ስርዓት እኚህ ሰውዬ መጥተው እንዲናገሩ ከነዚህ ከጂዊሽ ሎቢ ጋራ ኤፓክ ተመሳጥረው የሰሩት ህገወጥ የሆነ የአሜሪካን ደንብ ስነ ስርዓት ከዛም አልፎ ናሽናል ሴኪሪቲ ህብረተሰቧንም ጸጥታ እና ክብር የሚጎዳ በእውነት በሁለቱ አመራሮች ውስጥ በተደረገው ችግር ምክንያት ጥሪ የተደረገላቸው ናቸው እና ጥሪ የተደረገላቸው እኚህ ሰውዬ ከፕሬዚደንት ኦባማ ጋር በቀጥታ መነጋገር ይችሉ ነበር። እንደዚህ በዚህ ተጋብዣለሁ እና በእናንተ በኩል ምንም ችግር የለም ወይ ብለው ማነጋገር ይችሉ ነበር። ይህንን አላደረጉም። እዚህ ያለው የእስራኤል አምባሳደር ኢንተርቪው ሲደረግም ነበር እኔ የታዘብኩትን ለማደርገው ነው ያለው እና ባጭሩ ግድ በሆነ መንገድ ፕሬዚደንት ኦባማ ለማሳፈር እየተደረገ ጥሪ ነው ነው ይሄ ጥሪ መደረጉ እንግዲህ እንደተነገረው ከዊንስተን ቸርችል ለሁለተኛ ዓለም ጦርነት ጊዜ ፕራይሚስተር ከነበሩት ከእንግሊዝ ፕራይሚስተር ቀጥሎ ለመጀመሪያ ጊዜ ሶስት ጊዜ የኮንግረስን አድረስ ያደረጉ የውጭ ሀገር መሪ ቤንጃሚን ኔታንያሁ ናቸው ተብሏል። ነገር ግን ቅድም እንዳልነው ቤንጃሚን ኔታንያሁ ካሁን በፊት ፕራይም ሚኒስተር እንኳን ሳይሆኑ ለኮንግሬሽናል ኢንቴሊጀንስ ኮሚቲ ምስክር ሆነው የሰጡት በተለይ ኢራቅ ጦርነት ከመጀመሩ በፊት የሰጡትን ምስክርነት ሲያሰሙ በጣም በጣም የሚያሳፍር ምስክርነት ነበር። ልክ አሁን እንዳደረጉት
ዶክተር ወደሱ ወደ በኋላ እንመጣለን ይቅርታ ወደ በኋላ እንመጣለን እና ፕሮሲጀሩን ተከትሏል አልተከተለም የሚለውን ጉዳይ ብቻ እንወያይና
አልተከተሉም ይሄም ይሆነው በሳቸው ግፊት ሳይሆን በኮንግረስ አመራር የተደረገ ፕሬዝዳንት ለማሳፈር የተደረገ በነፋስቀያሚ ፖለቲካ
ኦኬ እሺ እናመሰግናለን። አድማጫችን መራ ግብራችን ይቀጥላል። የምንወያየው ከዶክተር በላይ ሀብት ኢየሱስ የዞትሪ ፕሮግራማችን ተባባሪ ጋር ነው። በፕሮግራማችን ወይ መራ ግብራችንን በድረገጻችን ውስጥ ማለትም www.ethiopianthisweek.com በመግባት guest of the week የሚለውን በትጫኑ ይሄኛውንም ፕሮግራም ሆነ ያለፉትንም ፕሮግራሞቻችን በድረገጻችን ላይ ማግኘት ይችላልላችሁ። ከዚህ በተጨማሪም በሰሜን አሜሪካና በካናዳ የምትኖሩ አድማጮቻችን ደግሞ ምንም አይነት የመግቢያ ኮድ ሳይያስፈልጋችሁ በስልክ ፕሮግራማችንን መስማት ትችላላችሁ። የስልክ ቁጥሩ 7124329790 ነው። ደግሞ አለው 7124329790 ነው። ይሄን ቁጥር ብትደውሉ በቀጥታ መራ ግብራችንን ያለ ምንም የመግቢያ ቁጥር ወይንም አክሰስ ኮድ ሳትጠቀሙ ሙሉን ፕሮግራም የዚህን ሳምንት ፕሮግራም ለሰባት ቀን መስማት ትችላላችሁ። የሚቀጥለው ሳምንት ደግሞ ሌላ ፕሮግራም ሲኖረን ይቀየራል ማለት ነው። እንግዲህ እንደ በምንወያየው ጉዳይ ላይ አስተያየት ቢኖራችሁ ወይም ደግሞ ሐሳብ መስጠት ብትፈልጉ በዚሁ ቁጥር በ7124329790 በመደወል 0ን ብትጫኑ የአስተያየት መስጫ ሳጥን አለንና እዛ ላይ አስተያየታችሁን ልሰጡ ይችላላችሁ። አስተያየታችሁ ከሶስት ደቂቃ ማለፍ የለበትም። ጥያቄ ወይንም አስተያየት ቢኖራችሁ አስተያየታችሁን ተቀብለን በሚቀጥሉት መራግሮቻችን እናስተናግዳለን። ዶክተር በላይ ብዙ ጊዜ አሁን ያለው በሁለቱ በቤንጃሚን ኔታንያሁና በፕሬዝዳንት ኦባማ መካከል ያለው ልዩነት የአሜሪካ ፖሊሲ ልዩነት ነው ብለው ነው ብዙ የፖለቲካ ሰዎች የሚናገሩት። አሜሪካ የሚድል ኢስትን ወይም ደግሞ የመካከለኛውን ምስራቅ ሁኔታ የምታየው እና እስራኤል የምታየው አይን አንድ አይነት አይደለም። ይሄ የፖሊሲ ልዩነት ሁለቱም አላቸው ባይናገሩትም ግልጽ ባያደርጉትም እና የሁለቱ ልዩነት የፈጠረው ከፖሊሲ ልዩነት አንጻር ነው እንጂ ግለሰባዊ አይደለም ይላሉ። የእርሱ አስተያየት ምንድን ነው?
እንግዲህ እውነት ለመናገር ከሆነ ፕሬዚደንት ኦባማ የሚከተሉት ፖሊሲ የቀድሞ የአሜሪካ ፕሬዚዳንቶች በሙሉ የተቀበሉትን ፖሊሲ ነው። በአሁኑ ጊዜ በዩናይትድ ኔሽን ደረጃ ራሳቸውም የዛ የሚድሊስት ሰዎች በተለይ በኳርቴት ግሩፕ የሚባል በዩናይትድ ኔሽን የሚመራው የቀድሞው የብሪቲሽ ፕራይም ሚኒስተር የመሩት ያለው ኮሚቴም በኢንተርናሽናል ደረጃ የተቀበሉት አመራር ወይንም ሀሳብ የዩናይትድ ኔሽን ሀሳብ ነው። ያም ሀሳብ ሁለት ነጻ የሆነ ዴሞክራቲክ አገሮች side by side አጠገብ ለአጠገብ መኖር ይችላሉ መኖር አለባቸው የሚለውን ዘይቤ ወይም ፖሊሲ ሁለቱም ፓለስቲናዮችም አረቦቹም እስራኤልም አውሮፓን ዩኒየን አሜሪካም ተቀብላለች። ይህን ነገር ግን በስራ ላይ ለማዋል ለመሄድ ቢፈለግ ግን በተለይ ይሄ ኮንሰርቫቲቭ የሆነው ፓርቲ ይህንን አላማ በፖሊሲ ደረጃ ቢቀበልም በአሰራር ላይ ግን እንዲፈጸም ፍጻሜ እንዳይኖረው ያደርግ ነበር። እና አንዱ ትልቁ ችግር የመጣው የአሜሪካ ቫይስ ፕሬዚደንት እስራኤል ሀገር ለጉብኝት በነበሩበት ጊዜ ተስማምተው የቆመውን ይሄ ምንድነው የሪሰትልመንት የሚባል ቦታ አለ የቀድሞ የፓለስቲኒያኖችን መሬት ላይ የሬፊጂዎቹ ወይንም የእስራኤል አዳዲስ መጤዎች የእስራኤል ዜጎች ቤት መስራት በሰው መሰመረት ላይ እንዲቆም ተብለው ተስማምተው ነበር። ይህንን ነገር ከተስማሙ በኋላ ይህ የአሜሪካ ቫይስ ፕሬዚደንት ለትራምፕ ባለበት ጊዜ ይሄ የናታንያሁ መንግስት ለነዚህ ለሴትለር ፈቅዶላቸው ቤት መስላቸው ነው። ይህ እንግዲህ አውቀው እነዚህ በጣም ወግ አጥባቂ የሆኑት የናታንያሁ ቡድኖች ይሄ በዓለም ደረጃ በዩናይትድ ኔሽን ደረጃ በዩሮፒያን ዩኒየን ከዛም በአረቦቹ እና በእስራኤል ደረጃ የተወሰነው ውሳኔ በስራ ላይ እንዳይኖር በተደጋጋሚ ያንን ውል ለማፍረስ እና እንግዲህ እንደምታውቀው አድማጮቻችን እንደምታውቁት አንድ ውል በስራ ላይ ለመዋል የመተማመን ጊዜ ያስፈልጋል። የመተማመኛው አንዱ ነገር ህገወጥ የሆነ ቤቶች በሰው መሬት ላይ መሰራት የለበትም የሚለው የተስማሙበትን ዓላማ በመቃስ እነሆ የአሜሪካ ፕሬዚደንት በጉብኝት ላይ ባሉበት ጊዜ እሳቸውንም ለማሳፈር ይህንን አድርገው በጊዜው የአሜሪካ ቫይስ ፕሬዚደንት የሚስተር ኦባማ ቫይስ ፕሬዚደንት ማለት ነው ይሄ ነገር ትክክል እንዳልሆነ እና የስቴት ዲፓርትመንቱም ወይም ደግሞ የውጭ ጉዳይ ሚኒስትሩም በነበሩበት ስብሰባ ላይ እና ረጅም ጊዜ ሰላማዊ በሆነ መንገድ የአረቦችን ወይም የፓለስቲናን እና የእስራኤል ጉዳይ እንዳይፈታ የሚገፉ ቀኛ ምንድነው ወግ አጥባቂ የሆኑ እነዚህ ነታንያሁ የሚመሩት ቡድን ይህንን ሰላማዊ የሆነ መንገድ በሰላም እንዳይሰራ ሲያደርጉ ቆይተዋል እና ይህ ችግር የፕሬዚደንት ኦባማ የግላቸው ፖሊሲ ችግር ሳይሆን የእስራኤል ቀኝ ወግ አጥባቂ የሆነው ይህ አሁን ነታንያሁ የሚመሩት ፓርቲ የረጅም ጊዜ 50 ዓመት ማለት ይቻላል በተደጋጋሚ ይህንን በኢንተርናሽናል ደረጃ የተፈራረሙት ውል በስራ ላይ እንዳይውል የሚያደርጉ በእውነት ህገወጥ ስራ የሚሰሩ አመራሮች ናቸው እና ችግሩ የፕሬዚደንት ኦባማ ሳይሆን ይሄ ፕራይም ሚኒስተር ነታንያሁ እና የእሱ ደጋፊዎች የሚያደርጉት ህገወጥ የሆነ እንቅስቃሴ ውጤት ነው ለማለት ነው።
እሺ በጣም አመሰግናለሁ ዶክተር በላይ። እንግዲህ ይሄ እንግዲህ የፖሊሲ ችግርና ቀደም ያሉት የአሜሪካ ፕሬዝዳንቶችም የሚከተሉት ችግር ሆኖ ሳለ ነገር ግን እንደው ፕሬዝዳንት ኦባማን ፐርሰናል እንደው በግልም ባለ መውደድ የተነሳ አንዳንድ የሪፐብሊካን ፓርቲ አባላት በሚያደርጉባቸው ከበስተጀርባ ባለ ዳባ ወይም ሴራም የተደረገም ይሆናል የሚል ትልቅ ግምት አለ። እርሱም ያንን ነው ያረጋገጡትና ነገር ግን ወደ ንግግሩ እንሂድ። አሁን ወደ ንግግሩ ስንሄድ ፕሬዝዳንት ኦባማ ደጋግመው ያሉት ነገር አለ። ሰውየው ናታናዩ ምንም ለመካከለኛው ምስራቅ የሚሆን ያቀረቡት የመፍትሄ ሐሳብ የለም አዲስ ነገር አላሉም ይላሉ። እርሱ ይሄን እንዴት ያዩታል?
እንግዲህ እውነት ነው እኚህ ሰውዬ እዚህ የመጡበት የራሳቸው ዓላማ አላቸው። በአሁኑ ጊዜ እንደተነጋገር ነው የሁለት ሳምንት ወይም በሶስት ሳምንት ጊዜ እስራኤል ሀገር ውስጥ ምርጫ አለ። ያ ምርጫ በሚደረግበት ጊዜ እንደሚባለው እኔ በተቻለ መጠን እስራኤልን የውስጥ ፖለቲካ እከታተላለሁ፣ የእነሱን መጽሔት ጋዜጦች እከታተላለሁ። በጣም ቅርብ ምርጫ ነው ወይም ምናልባት ነታንያሁ ላይመረጥ ይችላል ሊሸነፍ ይችላል የሚባልበት ጊዜ ስለሆነ ነታንያሁ ከተወዳዳሪዎቻቸው የተለየ ጉልበት አለኝ፣ እንግሊዝኛ ከሌሎች የተሻለ ንግግር ማድረግ እችላለሁ፣ እዚህ አሜሪካ ነው የተማሩት፣ ብዙ ጊዜ እድሜያቸውን እዚህ አሜሪካ ሀገር ነው ያሳለፉት። አንድ ሁለተኛ በኢንተርናሽናል ደረጃ በተለይ በአሜሪካ ህዝብ ትልቅ ድጋፍ አለኝ እያሉ ያለፈውን ጊዜ ምርጫ በሚኖርበት ጊዜ እዚህ መጥተው ንግግር እንዲያደርጉ ከተደረገ በኋላ ያችን ያደረጓትን ንግግር ቅንጭብ ቅንጭብ እያደረጉ ለካምፔን ይጠቀሙበታል፣ ማለት ለውድድራቸው ይጠቀሙባቸዋል። እና አሁንም ይህንን ለመጠቀሚያ ያደረጉት ዘዴ ነው። ከዛ ሌላ ግን የተናገሩት ነገር አዲስ ነገር የለም። በተለይ ብዙውን ታሪክ እየጠቀሱ እኔ የተናገሩት የሚነገሩት ነገር ደግሞ ሙሉ ለሙሉ እውነት አይደለም። ለዚህም ምስክሩ በተለይ ባለፈው የዛሬ ሁለት ቀን በኤምኤስኤንቢሲ ላይ ሬቸል ማዶ የምትባል በጣም ቆንጆ በሪሰርች ላይ የተመሰረተ ፕሮግራም ታዘጋጅ ወጣት የአሜሪካ ጋዜጠኛ አለች። ባለፈው ጊዜ ፕራይም ሚኒስተር ሳይሆኑ በኮንግረስ ተጠርተው ማለት የዛሬ 15 ዓመት ይሆናል እንግዲህ አሁን ጦርነቱ ከተጀመረ ከታገኗል ማለት ነው 14 ዓመት አካባቢ መሆኑ ነው። እዚህ ኮንግረስ መጥተው ለሳዳም ሁሴን የተናገሩት ንግግር ፍቅ አሁን ስለ ኢራን እንደተናገሩት አይነት የሚገርመው በጣም የሚገርመው የራሳቸው ሞሳድ የሚባለው ናሽናል ኢንተለጀንስ እንደ CIA አይነት ድርጅት እሳቸው የሚናገሩት ነገር ትምሽት ነው ብሎ ተናግሯል። ማለት ኢራን በአሁኑ ጊዜ ኢንሪች የሆነ ወደ ጦርነት ሊለወጥ የሚቻል ኒክሌር ፓወር የላትም ካቆመች ብዙ ዘመና ነው ብሎ የራሳቸው የሞሳድ ኢንተለጀንስ ቺፍ ንግግር አልኳል። ምን ማለት ነው? በእውነት ላይ በኢንተለጀንስ ላይ የተመሰረተ ንግግር ሳይሆን እዚህ ያለው በተለይ ቀኝ ወግ አጥባቂ የሆነውን የባይብል ቤልት የሚባለው አለ ሳውዝዌስት አሜሪካ ውስጥ ያሉት የሪፐብሊካኖቹ መሰረታዊ ደጋፊዎች የሆኑ አንዳንዶቹ ቲ ፓርቲ ይሏቸዋል። ባጭሩ ማመዛዘን የማይችሉ የዓለምን ሁኔታ የማይከታተሉ መጽሐፍ ቅዱስ ውስጥ ጊዜ የተጻፈውን የዛሬ 2000 ዓመት የተጻፈውን ታሪክ እንዳለ እንደ እውነት አድርገው በመቀበል በአሁኑ ጊዜ የሚደረገው በእስራኤል እና በአረቦች ሀገር በተለይ በኢራን አካባቢ ያለው ሁኔታ ልክ ከመጽሐፍ ቅዱስ እያነበቡ አይነት ነው የሚናገሩት እና ተጨባጭ የሆነ ከጊዜው ጋር የተያያዘ አዲስ እውነት ምንም የተናገሩት አንድ። ሁለተኛ ከሁሉ በላይ የሚያሳዝነው የራሳቸው ኢንተለጀንስ የኢንተርናሽናል ኢንተለጀንስ ያረጋገጠውን ነገር በመገልበጥ እንዲመች ብለው ለራሳቸው ምርጫ እንዲዘጋጅ አድርገው የተናገሩት ነገር የዴሞክራቲክ ፓርቲ ሊቀመንበር የነበረችው የኮንግረሱ የአሜሪካን ኢንተለጀንስ የሚሰጡት በጣም አስቀያሚ ንግግር ነው ብላ ተናግራለች። ምን ማለት ነው? ልክ እዚህ አሜሪካኖች ምንም እንደማያውቁ አይነት አድርገው በእውነት ያንን የተከበረ ፖዲየም በሐሰት የተሞላ ከዛም ጥላቻ ያለበት የአሜሪካንን መንግስት ወደ ጦርነት የሚገፋፋ የአሜሪካንን እና የእስራኤልንም ህዝብ ቀም የማይጠብቅ ከሁሉ በለጥ የሚያሳዝነው የራሳቸውን የእስራኤልን እንኳን ፈባዛን ወይንም የእስራኤልን ሴኩሪቲ የማይጠብቅ ንግግር ነው ያደረጉት እና ባጭሩ ከእውነት የራቀ በአሜሪካና በእስራኤል መካከል ያለውን ግንኙነት ፖለቲሳይዝ የሚያደርግ ወይንም ደግሞ ወገንተኛ የሚያደርግ ለራሳቸው ለግላቸው የአሜሪካን ኢፓክ የተባለውን ድርጅት በመጠቀም ያደረጉት ፖለቲካል ማኑቨሪንግ ነው። እንግዲህ እኔና እርስዎ እንደምንወያየው ሁሉ በአሁኑ ጊዜ አፍሪካራ ስነጋገር ሮሽያን ቲቪ፣ ፈረንሳይ ቢቢሲ፣ የአሜሪካንም ጋዜጦች እነዚህ ኬብል ኒውዝ የሚባሉት በሙሉ ሲወያዩ የሚሉት ነታንያሁ የራሳቸውንም ችሎታ ማለት አመለካከት በራሳቸው ህዝብ መካከል ያላቸውን አመለካከት በአሜሪካ መንግስት መካከል ያላቸውን አመለካከት በጣም ያወደቁበት እና ከጊዜው ጋራ የማይመጥን ንግግር ነው ያደረጉት። ከሁሉ የበለጠ እርሶ እንዳሉት መፍትሄ የሚሆን አንዲት ነገር አልተናገሩም። ባጭሩ አሜሪካ ሄዳችሁ ቦምብ አርጉ ኢራንን እንደማለት አይነት ይመስላል። ካምበት እንደሚባለው አንድ ሁለት ጊዜ ሞክረው የኦባማ አድሚኒስትሬሽን እንደማይደግፋቸው ተነግሯቸዋል እና ትንሽ ሱሳይዳል የሆነ እኔ ከመጥ ምንም ሰርቫይቭ ቀን ያለች እንደሚባለው ካም ራሳቸውን የሚወዱ የህዝባቸውንም ጥቅም ከዛም የበለጠ ለህዝባቸውና በአሜሪካ ህዝብ በአለም ህዝብ ደረጃ በእውነት ትልቅ የሚያዋርድ ንግግር ያደረጉበት ለማያውቃቸውና እውነትን ለማያውቅ ሰው ደግሞ በጣም ፖለራይዝድ የሚያደርግ እኛና እነሱ ጠላትና ወዳጅ የሚል ወደ ሶስተኛ ዓለም ጦርነት የሚገፋፋ አይነት ንግግር ነው ያደረጉት እየተባለ ይነገራል። እንግዲህ የሳቸውም ደጋፊዎች አሉ፣ የሳቸውም ተቃዋሚዎች አሉ። ግን በኢንተርናሽናል ደረጃና እነቱን በሚከታተሉ በተለይ በኢንተርናሽናል አካባቢ ይሄንን ሁኔታ በጥብቅ ለሚከታተሉ ኃይሎች የሳቸው አነጋገር በእውነት ለሰላም መድኃኒት ሳይሆን ችግርን በዓለም ላይ ለማምጣት ከሁሉ የበለጠ አሜሪካንን ወደ መጥፎ ነገር ለመገፋፋት ልክ በሳዳም ሁሴን ጊዜ እንዳደረጉት አይነት ንግግር የተደረገ ነው ይባላል። እንግዲህ ይህ እኔ የምናገረው እርስዎ የምንናገረው በተለያየ መልክ ይታያል። ግን እውነቱን ለመናገር የነታንያሁ ንግግር በጣም ፖለራይዝድ የሆነ አንድ ወገን ብቻ የሆነ መፍትሄ የሌለው ችግሩን ብቻ ያጋነነ ንግግር ለመሆኑ በጣም ግልጽ ነው ለማለት ነው።
እሺ፣
በጣም አመሰግናለሁ ዶክተር በላይ። ኦኬ አሁን ከንግግሩ እንግዲህ የፖለቲከኞቹን እንተውና ወደ ህዝቡ እስኪ እንሂድ። የህዝቡን አመለካከት ለውጧል እስኪ ባጭሩ የሳቸው ንግግር የአሜሪካንን ያብዛኛውን ህዝብ አመለካከት ልብ ነክቷል ይላሉ?
እንግዲህ ሁለት ለመናገር ሰውየ በጣም ጎበዝ ነገር ናቸው። ታሪክን ያጣቀሱ ያሁኑን የአሜሪካን ጥቅምና ችግር በተለይ ከዚህ አይሲስ ከሚባለው ሁኔታ ጋራ ሲናገሩ የአሜሪካን ልቦና ቀልበዋል። በተለይ አነጋገራቸው አይሲስም ሆነ የኢራኑ መንግስት አንድ ናቸው። ይሄኛው ኢስላሚክ ስቴት ይላል፣ ያኛው ኢስላሚክ ሪፐብሊክ ይላል። እና የጠላቴ ጠላት ወዳጄ ነው የሚለው የሞኝ አነጋገር ነው። የጠላቴ ጠላት ጠላቴ ነው የሚል ከባድ ንግግር ተናግረዋል። በሁለቱ መሀል ያለው ልዩነት ማ ዓለምን አንገት ቅጦ ለመግዛት ይገባዋል የሚለው ላይ ይጣሉ እንደሆነ ነው እንጂ አላማቸው የአይሲስ እና የኢስላሚክ ሪፐብሊክ የኢራኑ አንድ ነው። ዓለምን ወስን ከነሱ አመለካከት ሊሆነውን ሁሉ ቶታሊታሪያን በሆነ መንገድ ከሂትለር በባሰ መንገድ ዓለምን ለማጥፋት የሚነሳ አስተሳሰብ ነው በማለት የኢራኖችንና የአይሲሶችን ወይንም እኛ እንደምናውቀው የሱኒና የሺያይት ታሪካዊ የሆነ የስንት መቶ ዓመት ጥላቸው ነታንያሁ አሜሪካ ተሳስታ ኢራንን በመደገፍ አይሲስን ለደበደበች ችግ መፍትሄ ያገኘች እንዳይመስላችሁ፣ ሁለቱም የዴሞክራሲ የዌስተርን ዓለም የሌላው ዓለም ጠላቶች ናቸው በማለት ለመጀመሪያ ጊዜ የአሜሪካኖችን አመለካከት በተለይ በዚህ በሲሪያ ጉዳይ እንደምታውቀው ሲሪያኖች በኢራን የሚደገፉ የሺያይት መሪዎች ናቸው። አምስት ከተማዎችን ዋና ከተማዎችን ኢራን ዛሬ ትቆጣጠራለች በማለት የደማስቆ ሲሪያስ፣ የሌባኖን፣ ከዛም ጋዛ ስትሪፕ ያለውን አሁን ደግሞ አገራችን ኢትዮጵያ አጠገብ ያለው የየመኑ እነዚህ ሺያይቶቹ ሁቱ የሚባሉት የመንን ዋና ከተማ ተቆጣጥረዋል። እና ይሄ ነገር በጊዜ አንድ መፍትሄ ካልሰጠነ ይላሉ እንኳንስ የኢራንን የኒክሊያር ፓወር ወይም የኒክሊያር ጦር ዝግጅት ማቆም ቀርቶ ሌሎቹ አረብ ሀገሮች እነዚህ ሽክ ደምስ የሚባሉት ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት የመሳሰሉት እነ ኩዌት እነሱ የመሳሰሉት እነሱ ሁሉ ኒክሌር ፓወር ለመግዛት ይዘጋጃሉ። ስለዚህ ይሄ አፖካሊፕቲክ የሆነ የባቢሎኒያን ካልቸር ዓለም በቃ መጨረሻ በጦርነት ነው የሚለውን አመለካከት የሚገፋ ከኮንሰርቫቲቭ የአሜሪካ አስተሳሰብ በተለይ ከሪፐብሊካኖቹ አመለካከት ጋር በተለይ አንድ አሜሪካዊ ሰባኪ ያለ ቴክሳስ ውስጥ በጣም እነዚህን እስራኤሎቹን የሚደግፍ በተለይ ኤፓክ ጋራ ክርስቲያን እስራኤል ፋውንዴሽን ብሎ እሱም ደጋፊ ነው። እና ይሄ የፕሮቴስታንት የደቡብ ክልል አካባቢ ኮንሰርቫቲቭ እነዚህ ፔንቴኮስታል የምንላቸው እዚህ ያሉትን ክርስቲያኖች አመለካከት የሚደግፍ በሌላ በኩል ሪፐብሊካኖችን የሚያነሳሳ ኮንሰርቫቲቭ የሆኑትን ሪፐብሊካኖች እነዚህ በአፖካሊፕቲክ የምንለው ያለም መጨረሻው በቃ በቅርብ ጊዜ ነው የሚሉና ማፋጠን አለበት መሲሁ እንዲመጣ መርዳት አለብን የሚሉ ክርስቲያኖችም አሉ። ሳሞቹም ደግሞ ይህን ነው የሚያሉ ይሄ ባቢሎኒያን ካልቸር ነው ያንን አመለካከት የሚደግፍና አሜሪካ ወደ ጦርነት ውስጥ እንድትገባ አሁን ፕሬዚደንት ኦባማ ለዘብ ያለ የአሜሪካን ኢንትረስት የሚጠብቅ ከዛም አልፎ የዓለምን ደህንነት የሚጠብቅ አመለካከታቸውን ሊያለሳልፍ የሚችል የሚያነቃቃ ንግግር አድርገዋል የሚል ሰዎች አሉ። ይሄ ደግሞ ውሸት አይደለም፣ እውነት ነው። በዛው መጠን ደግሞ የእሳቸውን አመለካከት የማይደግፉ እሳቸው የሚሉት የዓለምን ጸጥታ በተለይ በአሁኑ ጊዜ ያለውን በሚድልስት አካባቢ በኢትዮጵያም አካባቢ በአፍሪካም አካባቢ ያለው ይሄ የአይሲስ ወይንም የቦኮ ሀረም ሚሊተንት እስላም አመለካከትን ቻሌንጅ የሚያደርጉ ኃይሎች ፕሬዚደንት ኦባማ የሃይማኖት ጦርነት መኖር የለበትም ብለው የሚናገሩትን አነጋገር የሚቃወሙትን ኃይሎች የሚያደጋጅ የሚደግፍ ንግግር አድርገዋል። ነገር ግን እንዳልኩት በራሳቸው በእስራኤል ሀገር ውስጥ የራሳቸው ኢንቴሊጀንስም አይደግፈውም፣ የራሳቸውም ህዝብ የጦርነቱ ነገር በጣም በጣም ሰልችቷቸዋል። የሚያሳዝነው ነገር ሁሉ ነገር መቼ ኢፌክት አለ። ከእሳቸው ንግግር አድርጋቸውን አድርገው ሲመለሱ የፓለስቲኒያን አስተዳደር ከእስራኤል ጋር ያላትን የሴኪሪቲ አሬንጅመንት አቆመናል አሉ። ዛሬ እና በጠዋት ኢየሩሳሌም ውስጥ መኪና እየነዳ በቦርደር ጋርድ እና በሰዎች ላይ አደጋ የሚጥል አንድ ፓለስቲኒያን ተነስቷል። እንግዲህ የእሳቸው ንግግር ጦርነት፣ ሁከት፣ ሽብርን ለራሷ ለኢየሩሳሌም ለራሷ ለእስራኤል የሚያደፋፍር አነጋገር ነው። ባጭሩ እንደምንዳሉት እዚህ ያሉት ለኮንሰርቫቲቭ ወይንም ደግሞ በጣም ወግ አጥባቂ ለሆኑት ወገኖች የሚያነሳሳ ንግግር አቀው ነው። እንዳውም የፎክስ ኬብል አዘጋጆች ክርስቲያኖችን ሰብስበው እያንዳንዱ ፓስተር፣ እያንዳንዱ ቄስ በየመቅደሱ ለጂሃድ ወይንም ደግሞ ይሄ ለሃይማኖት ጦርነት ማነቃቃት አለባችሁ እያሉ የአሁኑን የፕሬዚደንሽል ምርጫ የኮንሰርቫቲቭ ካንዲዴቶች የሚያነቃቁበት ዘመን ሆኗል እና ለዛ ኃይል ትልቅ ፎደር ወይንም ትልቅ ምግብ ወይንም ማንቀሳቀሻ ረጭተው ነው ሄዱት ለማለት እንችላለን።
እሺ፣ እንግዲህ በጣም እናመሰግናለን። ይሄ የመጨረሻ ጥያቄያችን ይሆናል ዶክተር በላይ። አድማጮቻችን፣ በድጋሚ የምንወያየው ከዶክተር በላይ ሀብቴስ ጋር ነው። ውይይታችን በድረገጻችን በኢትዮጵያን ዚስ ዊክ ዳት ካም ላይ ጌስት ኦፍ ዘ ዊክ ወይንም የሳምንቱ እንግዳችን በሚለው ላይ ይቀርባል። ከዚህ በተጨማሪም በማንኛውም ሰዓት በየትኛውም ቦታ ሆናችሁ በስልክ በ712-432-9790 ደግሞ አለው 712-432-9790 ማዳም እንችላላችሁ። ከዚህ በተጨማሪም የፌስቡክ እና የትዊተርስ ተጠቃሚዎች ሆናችሁ በፌስቡክ ኢትዮጵያን ዚስ ዊክ ግሩፕ የሚላለን፣ በትዊተርስም ኢትዮጵያ በሳምንት የሚላለን፣ በዛም ልታገኙን እንችላላችሁ። ውይይታችንን በዛ መከታተል ይቻላል። በውይይታችን ላይ አስተያየት ወይንም ሐሳብ ካላችሁም አሁንም በመደወሉበት በ712-432-9790 ይሄ የምታዳምጡበት ነው። ዜሮን በተጫኑ ደግሞ የሐሳብ መስጫ ሐሳባችሁን የምታስቀምጡበት ደግሞ የሐሳብ መስጫ ሳጥናለን። እዛ ላይ ሐሳባችሁን፣ ጥያቄያችሁን፣ አስተያየታችሁን መተው ትችላላችሁ። ዶክተር በላይ እንደው ብዙ ሰዎች የሚሉት ነገር ለምሳሌ እንደው የናታናዩን የቤንጃሚን ናታናዩን ሐሳብ ዋይት ሃውስ ቢደግፍ ፕሬዝዳንት ኦባማ ቢደግፉና ወደ ጦርነት ቢገባ እሳቸው በሚሉት አይነት መልክ ወይ እሳቸው በሚመኙት አይነት መልክ ሁኔታው ቢሄድላቸውና እስራኤል በቀጥታ ከኢራን ጋር ጦርነት ብትገጥም የኢራን አቋም ምን ይመስላል? ኢራን እስራኤልን የመመከት ችሎታዋስ ምን ያህል ነው? ኢራን በምን ያህል ሁኔታ ነው አሁን ያለችበት? ውጊያ ቢፈጠር እና ጦርነት ቢጀመር ኢራንስ እንደው እጇን አጣጥፋ ትጠብቃለች ወይስ ትመክታለች? እስኪ ይህንን ጉዳይስ ቢጠቅሉንና በዚህ ውይይታችን እናበቃለን። አመሰግናለሁ።
እሺ፣ እንግዲህ ይሄ በጣም አስፈላጊ አንገብጋቢ የሆነ ጥያቄ ነው። ለምንድን ነው ይሄን የምለው? ሁሉ ጊዜ የአንዱን ወገን ብቻ መመልከት በቂ አይደለም። በመጀመሪያ ደረጃ በዚህ ሁኔታ ላይ ልምድ አለን። ባለፈው 15 ዓመት በ2001 ልክ እንዳሁኑ ይኸው ነታንያሁ የሚባለው ሰውዬ እዚሁ ኮንግሬስ መጥቶ በሴሌክት ኮሚቴ የኢንቴሊጀንስ ሴሌክት ኮሚቴ ምስክርነት በሚሰጥበት ጊዜ ልክ አሁን እንደሚናገረው ሳዳም ሁሴን የሚባል ሰውዬ እንትን ኒክሊየር ፓወር አለው እንዳውም መሳሪያውን ፓውደር ኬኩን የገዛው ወይም ያገኘው ከኒጀር ነው በማለት የብሪቲሽ ኢንቴሊጀንስን በማፋፋት የብሪቲሽ ኢንቴሊጀንስ ደግሞ መጥቶ የአሜሪካን ኢንቴሊጀንስ በማፋፋት በጣም ግልጽ በሆነ መንገድ በስህተት ላይ የተመሰረተ ሻክ ኤን ኦ በማለት ኢራቅ ዋና ከተማ በእውነት በሚገርም ሁኔታ እብነበረድ የሚመስል በኢራቅ ሕዝብ ላይ የአሜሪካ መንግስት እውነት ለመናገር አስቀያሚ አጸያፊ የሆነ ጦርነት ተደርጓል። የጦርነት ብቻ አይደለም፣ ያንን መንግስት ገለበጡ። ያ መንግስት ከተገለበጠ በኋላ እንደምናየው ዛሬ ከ15 ዓመት በኋላ እንደተባለው የመልካም አስተዳደር የህብረተሰቡን ድምፅ የሚሰማ ህገ መንግስታዊ የሆነ አመለካከት ያለው ስርዓት ሳይሆን እንደውም የጥቂት ወገኖች ኃይሎች እነዚህ እዚህም መጥተው ከፔንታጎን ጋር ሲገናኙ የነበሩት እነዚህ የሺያ ወይንም ሺያ እስላሞች የነበሩ ስለነበረ ስልጣኑን በሙሉ በጥቂት ኃይሎች ውስጥ ተደርጎ ዛሬ ትላንትና በሳዳም ጊዜ እምነት የሌላቸው ባት ፓርቲ የተባሉ በሶቪየት ዩኒየን የተደራጁ ልክ ኢትዮጵያ ውስጥ እንደነበረው ኢሰፓ አይነት ፓርቲ የነበሩት ኃይሎች ዛሬ ከጀነራል እስከ ተራ ወታደር ድረስ በገዛ ሀገራቸው ባይተዋር በመሆናቸው ምክንያት ከአሜሪካ የተሰጠውን መሳሪያ ሁሉ ዩኒፎርማቸውን እየለወጡ ነው አይሲስ ጋር የገቡት። ለምን? ጦርነቱ የአመለካከት የዲሞክራሲ ሳይሆን አንደኛው ወገን ሌላውን የሚያጠቃበት መሆኑን ስላዩ ብዙሃኑ ደግሞ የሱኒ ተወላጆች እምነት ያላቸው ሰዎች ስለነበሩ እናው ዛሬ ኢራቅ፣ ሲሪያ ውስጥ የምናየው ችግር አይሲስ አይሲል የሚባለውን ድርጅት የፈጠሩት የድሮ የባት ፓርቲ አባሎች የነበሩ ወታደሮችና መኮንኖች ናቸው። ምን ለማለት ነው? ማበላሸት መደብደብ ቀላል ነው። ከተደበደበ በኋላ ግን የህብረተሰቡ አመለካከት የህብረተሰቡ ኑሮ እንዴት ይሆናል የሚለውን ነው። እዚህ ላይ አሁን ወደ ጥያቄ ለመመለስ በአሜሪካ እርዳታ ባለፈው ጊዜ ለሰባት አመት ሰዳም ሁሴን መጀመሪያ ጦርነት የጀመረው በኢራን ላይ ነበር። እዛ ጦርነት ጊዜ ኢራኖች ከምን እንደተፈጠሩ ምን አይነት ህዝቦች እንደሆኑ በስራ አመልክተዋል። ምን ማለት ነው? የሳዳም ሁሴን መንግስት በራሱም ተወላጆች ላይ በተለይ ሻይት የነበሩት ኢራኪያኖች ላይ ሳይቀር የመርዝ ትክልክ በእኛ ላይ ሙሶሎኒ ሁለተኛ ዓለም ጦርነት እንዳደረገው ኬሚካል እየረጨ በነሱም ላይ በነዛ ደግሞ ሰሜን በነበሩትን ተቃዋሚዎቹ ላይ ልክ እንደዛ ሲያደርግ ኢራን ያንን ማድረግ ትችል ነበር። ኢራን ግን እያንዳንዷን ልጆቿን ወጣት ልጆቿን ሾክ እንደም ዌቭዝ ኦፍ አርሚዝ ነው የሚባለው ለመመልከት እንደነሱ አጠፋ የኬሚካል ዌፐን ሳይጠቀሙ ነገር ግን በሰው ኃይልና በሀገር ወዳጅነት ቅንጅት ብቻ ሰላም ሰነ ማሸነፈውታል። ባጭሩ ምን ለማለት ነው? ዛሬ ኢራን በጣም የሰለጠነ ህዝብ ነው። በቀድሞ የኢራን መሪ በነበረው በኢራኑ ንጉስ ጊዜ የአሜሪካ መንግስት ነው የኒክሌር ሳይንቲስቶችን እዚህ ሀገር አምጥቶ አሰልጥኖ የኒክሌር ማቴሪያል ይሰጣል በሻ ዘመን ማለት ነው። እነዛ ሰዎች አሁን ለስንት ዓመታት ላለፉት እንግዲህ 20-30 ዓመታት ይህንን የኒክሌር ኢንፍራስትራክቸር ሲሰሩ ቆይቷል። በማን እርዳታ አነሳሽነት? በአሜሪካ መንግስት። አሁን እነዚህ እስላሞቹ ወይም አዲሱ ሬቮሉሽን ከመጣ ወዲህ ይህ ፕሮግራም በስራ ላይ ነው ያለው። ያንን ፕሮግራም ደግሞ ከአሜሪካ ሳይሆን አሁን እርዳታውን የሚያገኙት ከማጋ ነው፣ ከነፑቲን ከረሻ ነው። ባጭሩ ዛሬ አሜሪካ እንኳን ኢራን ለመንካት የሲሪያውን አመራር የአሳድን ልጅ አልነካቸው። ምን ለማለት ነው? አለበለዚያ የኢራንና የአሜሪካ ጦርነት መሆኑ ይቀርና የአሜሪካና የረሻ ጦርነት ይሆናል። ያ ደግሞ ሁለት ኒክሌር ፓወር ያላቸው ኃይሎች የሚያደርጉት ጦርነት ነው። ሌላ ኮንዶር ውስጥ ነው የምንገባው። እና በአጠቃላይ ሚድል ኢስት እንግዲህ የጦር ሜዳ ትሆናለች ማለት ነው። እና ይህ ሁኔታ በሰፊው ሊጠናል ይገባዋል። በነግነት በአሁኑ ጊዜ በኦባማ አድሚኒስትሬሽን በኢሮፒያን ዩኒየን ፋይቭ ፕላስ ዋን የሚባል ኮርቴት አለ። እነዚህ ግሩፖች ከኢራን አስተዳደር ጋር እየተደራደሩ ነው ያሉት። ምናልባት ለመፍትሄ እንዲሆን እስራኤል እዚህ ድርድር እንድትገባ ፋይቭ ፕላስ ዋን መሆኑ ቀርቶ ፋይቭ ፕላስ ቱ ቢያደርጉት እስራኤል ድምጿን እየሰጠች ከሌሎች ጋራ በመሆን ከዓለም ሕዝብ ጋራ በጋራ የምትኖርበትን ሁኔታ መፍጠሩ ይሻላል እንጂ ነታንያሁ ለራሱ ምርጫ ብሎ ሱሳይዳል የሆነ በጣም ዋን ሳይድ የሆነ ሾርት ሳይድ የሆነ በራሱ ኢንቴሊጀንስ የማይደገፍ አመለካከት ይዞ እዚህ ደግሞ ያሉት ሪፐብሊካኖች በእውነት ባለፈው ጊዜ በኢራቅ ጦርነት ያለቁትም ወታደሮቻቸው እነዚህ ቬት የሚባሉት ተመልሰው ሲመጡ እዚህ የሚገባቸውን እንክብካቤ ማድረግ አልተቻለም። እንዳውም አሁን እንደምናየው ስናይፐር የሚባል ሙቪ የተሰራለት ልጅ የራሱን ጓደኛ ነው በፒቲኤስዲ በሚባለው ከጦርነት በኋላ በሚመጣው የአእምሮ መሰናከል ችግር ምክንያት በጣም በጣም ብዙሃን የአሜሪካን ቬተራን ወታደሮች ወይም አርበኞች ዛሬ ሆምለስ ሆነው በሽተኛ ሆነው ለራሳቸው በተቋቋመው ቬት በሚባለው የጤና ሕክምና እርዳታ ሳያገኙ በችግር ላይ ወደቁት። እነዚህ ያለ ሐሳብ ያለ ማመዛዘን ለጦርነት ተልከው ሲመጡ እንኳን ወዲያው ሕክምና እንዲያገኙ ሲስተሙ አልተቀበላቸውም። እና ባጭሩ ይሄ ወደ ጦርነት እንሮጣለን የሚባለው አመለካከት አሜሪካንም ያደያት አንዱ የአሜሪካን ኢኮኖሚ ዛሬ በትሪሊየን ዶላርስ ተጨምረው ይሄ የኢራቅ ጦርነት ነው። እና አሁን ያንን ሳናገግም ካለፈው ኢኮኖሚክ ክራይሲስ በደም ሳንገላገል አውሮፓ ራሷ ክራይሲስ ላይ ባለችበት ጊዜ ዛሬ አሁን ስመለከት ወደ 1.5 ትሪሊየን ዶላርስ ኢኮኖሚክ ኢዚንግ ሊታለን ኳንቲቲቭ ኢዚንግ ይላሉ የንዘብ አተመዋል ማለት እንደማለት ነው። እና እንደ አሜሪካ ጊዜ እንዳደረገችው በኦባማ ጊዜ በእውነት በአሁኑ ጊዜ ዓለም ኢኮኖሚ ሌላ ጦርነት ሊሸከም አይችልም። በዚህ አጋጣሚ አንተም እንደምታውቀው የረሽያ አመለካከት በፑቲን የሚመራው ከ80% በላይ ድጋፍ ያለው በአሁኑ ጊዜ ዩክሬንን ለመቀራመት የረሽያ አመለካከት ወይም አስተዳደር በእንቅስቃሴ ላይ ነው ያለው። ይህንን ደግሞ ኢራኖችም እነዚህም የሺያዎችን ግሩፕ የሚደግፈው የረሽያ ማነው ኒክሌር ፓወር ነው። እና ባጭሩ አንደኛ ጦርነት የሚያዋጣ ነገር አይደለም። በአሁኑ ጊዜ ስልጣኔ ያለበት ዘመን ግን ያለምን ሀብት ፍትሐዊ በሆነ መንገድ እያንዳንዱ ህብረተሰብ ማዳረስ የሚቻልበት ከማዳረስም አልፎ እያንዳንዱ ዜጋ የራሱ ብልጽግና ባለቤት እንዲሆን ወደ መጣር መሄድ ሲገባ ውይይት ድርድር ባለበት ጊዜ ድርድርን ትቶ ወደ ጦርነት የሚሄድ ወይንም ደግሞ ውይይት የሚቆም ማለት ጥቂት ለጥቂት ጊዜ እንደ ነታንያሁ አይነት ሞኝ መሪዎች አስቀምጠው ወይም ብልጣብልጥ መሪዎች አስቀምጠው ህዝብን ለማታለል ይቻል ይሆናል። ነገር ግን ለኤርትራ አልኩኝ ይቅርታ፣ ለእስራኤልም ህዝብ ሆነ አረቦችን በተለይ ለአሜሪካ ህብረተሰብ አሁን ባለንበት ኢኮኖሚ ይህ ወደ ጦርነት መሄዱ የሚያዋጣ ነገር አይደለም። እና በእኔ ግምት መቼስ ብዙ ወደፊት መተንበይ አይቻልም፣ የነታንያሁ እንቅስቃሴ ለመመረጥ ይሆናል ላይመረጥም ይችላል ሊመረጥም ይችላል። ሁለት ዓመት ላይ ያለን እንከታተላለን። ከዛ የበለጠ እዚህ ያሉትን ምናልባት ሪፐብሊካኖችን ያጠናክር ይሆናል ወይንም ደግሞ ዴሞክራቶችንም ያጠናክር ይሆናል። እንግዲህ እንደምታውቀው ፖለቲካ ሁልጊዜ የህብረተሰቡን ፍላጎት ኢንትረስት ለማስጠበቅ የሚደረግ ሁኔታ ነው። ስለዚህ የህዝቡ ህሊና ንቃተ ህሊና ከፍ እያለ ሲሄድ ህብረተሰቡ ፓርቲሲፔት ማድረግ ይችላል። ባለፈው ጊዜ እንዳየኸው ኦባማ ሲናገር በጣም በእውነት አንጀት የሚነካ ነው። እንደ ኢትዮጵያ ሌሎች ሀገር በጣም በችግር ላይ በጦርነት ላይ ይላል በድህነት እንኳን ያሉ ሀገሮች 60-80% ወጥቶ ሲመርጥ የአሜሪካ መራጮች ግን 1/3 ብቻ ነው የመረጠው በማለት ፕሬዚደንት ኦባማ ወጣቱን በተለይ ያልመረጡትን ዜጎቹን በሀገራቸው በዓለም ሁኔታ ፓርቲሲፔት እንዲያደርጉ ሲገፋፋፋይ አሜሪካ ምን ያህል ወደኋላ እንደቀረች ያየንበት ጊዜ ነው። አሁን ኢትዮጵያ ውስጥ የምርጫ እንትን ወደ 80% ደረጃ ይደርሳል። እና ኦባማ ሲናገር ችግር ላይ ያሉ በጦርነት እንኳን ላይ ያሉ ሀገሮች የሀገሬ የህብረተሰብ ደህንነት ያገባኛል በማለት በሀገራቸው የፖለቲካ እንቅስቃሴ ሲወዳደሩና ድምጻቸውን ሲሰጡ፣ እዚህ አሜሪካ ግን ልክ እንዳለፈው 60 ዓመት ያሁን የሰልማን ሙቪ እንደሚያሳየው ሰዎች ምርጫ እንዳያደርጉ እነዚህ ኮንሰርቬቲቭ ወይም ሪፐብሊካን የሚባሉት ሪዲስትሪክቲንግ እያደረጉ እነዚህ መኪና የሌላቸው መታወቂያ ካርድ የሌላቸው እየተባለ ምክንያት እየፈጠሩ ዜጎቻቸው ምርጫ እንዳያደርጉ የሚያደርጉት እንቅስቃሴ የሚለውጥ ይሆናል እና አነሳሽ ነው ብዬ አስባለሁ። ከዛ ውጭ ግን የኢራን ህዝብ ቁጭ ብሎ የአሜሪካን ቦምብ የሚቀበል አይመስለኝም። በስራም ላይ እንዳየነው ባለፈው ጊዜ በአሁኑ ጊዜ እስራኤል የምትባል ሀገር ላትኖር ትችላለች። ሊትራሊ ኤከን ዋኪን የህዝብ ቁጥራቸው በጣም ብዙ ነው፣ መሳሪያ አላቸው። ከዛም አልፎ እዚህ ሀገር እንዳለው ድሮን ሁሉ አላቸው። አሁን በአርቲ ወይም ሮሽያን ቴሌቪዥን ስመለከት ነበር የኢራኑ ፕሮፌሰር ሲናገር በጣም በሚገርም መንገድ ልክ አሁን እኔ እናንተ እንደምንወያየው የነታንያሁን አነጋገር ሲናገር እኛ እኮ ችሎታው እያለን ተቆጥበናል። ባለፈው ጊዜ በሳዳም ሁሴን ሁሴን ጊዜ የመርዝ ጢስ መጠቀም እንችል ነበር፣ አልተጠቀምም። አሁንም ችሎታው ያለን አቁመናል፣ ሀገራችን ለህዝባችን አይመችም ብለን ነው። እና ራሳቸውን ነው የሚያሞኙት፣ እኛ የራሳችን ጥቅም እንጠብቃለን ብሎ አንድ የቴህራን ዩኒቨርሲቲ ፕሮፌሰር ሲናገር ተመልክቻለሁ። እና በአጠቃላይ በእውነት ለእኛም ለኢትዮጵያም ለኢትዮጵያንም በዓለም ዙሪያ ምልክት የሚሆነን ትልቁ ነገር ኤፓክ የሚባለው የእስራኤል ሎቢ ምን ያህል ኃይል ጉልበት እንዳለው፣ ትልቁን የአሜሪካን መንግስት እንዴት እንደሚያነቃንቀው። ከሁሉ በላይ የሚያሳዝነው አንተ ቅድም እንዳልከው እነዛ 50 የዴሞክራት ተወካዮች ከዚህ ከስብሰባ የቀሩበት አንዱ ምክንያት እሱ ሲናገር ስንቱ ሰው ብድግ ብሎ አጨበጨበ፣ ሲያጨበጭብ ደግሞ ስንቱ ሰው ቶሎ ቶሎ አጨበጨበ ወይንስ ቀስ እያለ አጨበጨበ። በተለይ አሁን አንድ ኦፍታልሞሎጂ ዶክተር አለ ለሪፐብሊካኖቹ በአሁኑ ጊዜ እንትን ሰው አድርገው ነበር፣ ምንድን ነው ምርጫ አድርገው ነበር። እና በዛ ጊዜ ያሸነፈውን ይህን ዶክተሩን ሲያጨበጭብ ቀስ እያለ ነበር የሚያጨበጨበው። እና አምጥተው በፎክስ ኒውዝ ላይ እንዴት ነው ቀስ እያልክ የምታጨበጭበው? ለምንድን ነው ኢንቱዚያስቲክሊ እንደው በደስታ በጋለ መንገድ አታደርግም ብሎ ሲናገሩ ስናይ እንዴት ጥቂት የእስራኤል ትውልድ ያላቸው ዜጎች በዓለም ዙሪያ በተለይ በአሜሪካ ውስጥ ኤፓክ የሚባል ድርጅት አቋቁመው የአሜሪካንን ኢንትረስት ራሱን በመቃወም የራሳቸውን መንግስት ፖሊሲ እንኳን በሚያሳፍር መንገድ ሌላውን ፓርቲ ውስጥ ገብተው የራሳቸውን አገር ተወላጅ ንግግር እንዲያደርግ ሲያደርጉ እኛ ኢትዮጵያኖች ትውልድ ኢትዮጵያኖች ከእስራኤሎቹ መማር የምንችለው ብንደራጅ ብንተባበርና የራሳችንን የሀገራችንን ጥቅም የህዝባችንን ጥቅም ከሁሉ በላይ ከፍ አድርገን ብናይ ከነዚህ ከእስራኤል አሜሪካኖች ከእስራኤል አውሮፓውያኖች ያላነሰ ስራ መስራት እንደምንችልና እንደሚጠበቅብን የሚያስቀና ስራ ሰርተዋል ብዬ ለኤፓክ ግሩፕ በእውነት አድናቆቴንና ትንሽ በኢትዮጵያዊነቴ ወይም በኢትዮጵያ አሜሪካዊነቴ ቅና መንፈስ ታሳይ። በሌላ ደግሞ መንገድ ይህንኑ አይነት አሰራር ነው ወንድሜ የዛሬ 60 ዓመት ጀርመን ሀገር ውስጥ በጀርመን ሀገር የነበሩት እስራኤላውያን በሚዲያ በባንክ በሊጋል ሲስተም ውስጥ ገብተው ሰሜንና ደቡብ በማለት የፕሮቴስታንትና የካቶሊክ ጀርመኖች በመከፋፈል በጀርመን ሀገር ውስጥ እንደዚህ ያለ አስቀያሚ የህብረተሰቡን ማንነት የሚጎዳ ነገር በማድረጋቸው እነሆ የጀርመን ሆሎካስት የዛሬ 60 ዓመት ተፈጠረባቸው። እና በሌላ አይን ደግሞ ጉልበት ስላለን ገንዘብ ስላለን ብለን የራሳችንን ጥቅም ከሌላ ህዝብ በሙሉ በላይ አድርገን እንዳውም የሚያበላንን እየነከስን እንሰራለን ማለት በአሁኑ ጊዜ እንደምናየው እስራኤሎች ለዘመናት እየፈረሱ እየጠፉ የሚገኙት ሚዛን ያለው የሌላውንም ህዝብ ጥቅም የራሳችንን ጥቅም በማመሳሰል አብረን በሰላም እንኖር የሚለው አመለካከት በእነዚህ ኃይሎች መካከል ስለሌለ እነሆ በየስልሳ አመቱ ጀኖሳይድ ተፈጠረብን ሆሎካስት እያሉ ያለቅሳሉ። እና
ዶክተር በላይ ሰዓታችን እየሄደ ነው። ሄሎ ዶክተር በላይ ሰዓታችን በጣም እየሄደብን ነው። በጣም ነው እናመሰግነው ጥሩ ማብራሪያን የሰጡን እና በአጠቃላይ ዛሬ የነበረን ውይይት እንዳሉት በእስራኤልና በአሜሪካ መካከል ያለውን የፖሊሲ ልዩነት ትንሽ አደባባይ ያወጣ ነው። ጠቅላላ አድርገን ስናየው ፕሬዚዳንት ኦባማም ሲከተሉት የነበረው የአሜሪካን ፖሊሲ አንጻር እንጂ የግል ፍላጎታቸውን አይደለም። ናታናዩም በአጠቃላይ ስንመለከት ለፖለቲካ መሸመቻ እንጂ የእስራኤልን ህዝብ ጥቅም የሚያስጠብቅ ሆኖ አናየውም። ለማንኛውም እርስዎ እንዳሉት ሁሉንም ነገር በሚቀጥሉት 2 ሳምንታት እናየዋለን። ምናልባት ይሄ ጠቅሟቸው ሊመረጡ ይችላሉ ወይም ከፖለቲካው ተገፍትረው ሊወጡ ይችላሉ። የዛሬ ውይይታችንን በዚህ ብናጠቃልል መልካም ይመስለኛል። 47 ደቂቃ ነው የሄደብንና ሌሎች ፕሮግራሞችም ስለሚኖሩን ምናልባት ሰዓታችን ሙሉ ሳይሆን ቀርቶ እንዳይቆረጥብን ስለፈራሁኝ ነው በመሀል የገባሁት፣ ይቅርታ ጠይቃለሁኝ። በሚቀጥለው ሳምንት ሌላ ርዕስ ይዘን እንወያያለን። ምናልባት ይሄ መጨረሻ ነው እንግዲህ፣ ሌላ ርዕስ በሚቀጥለው ሳምንት ከአድማጮቻችን ጋር ይዘን እንቀርባለን። በበኩሌ እስካሁን ስለነበረን ጊዜ በጣም አመሰግናለሁ። መልካም ሳምንት እመኝልዎታለሁኝ።
እጅግ አመሰግናለሁ። ሁሉ ጊዜ እንደምንለው የዓለም ሁኔታ ለኢትዮጵያ፣ ለሀገራችን፣ ለትውልድ ኢትዮጵያኖች ጥቅም ትምህርት አለው እና የኚህም ታላቅ መሪ ጉብኝት ለኢትዮጵያ ሕዝብና ለትውልድ ኢትዮጵያ ለሆን ነው በሙሉ ትልቅ ትምህርት አለው ብዬ አምናለሁ። ለሰጡን እድል እጅግ አመሰግናለሁ። እግዚአብሔር ከፍ ጋር ይሁን።
እሺ ሰላም ይሁኑ መልካም ሳምንት እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች ፕሮግራማችንን ለመከታተል እድል አላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethio.onyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙን ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚያ አካባቢ በቀላሉ የማታገኙአቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚያ ዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንበት ይያልን እንሰናበታለን።